አድማጮች አሁን የትንታኔ ውይይት ካለፈ ሳምንት መግባደጃን ጥቶ እስካሁን ከ200 በላይ የታወቁ ሰዎች ታስሩበትን የሳውዲው አልጋውራሽ የወሰዱትን እርምጃ ሁለንተናዊ አንድምታዎች የሚዳስስ ከታሪክ ከፖለቲካና ከምጣኔ ሀብት ጉዳዮች አዋቂዎች ጋር የሚደረግ የትንታኔ ውይይት ነው። እንግዶቻችን ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር፣ ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክስ የአፍሪካ ዘመናዊ ታሪክና የፖለቲካ መምህር ናቸው። ምንድርድሬውን በማስቀደም ወደ ውይይታችን ይዘልቃለሁ። አመሰግናለሁ እንግዶች ሁለታችሁንም። ይህ ውይይት የሚደረግበት ርዕሰ ጉዳይ በርካታ ርዕሶችን ይነካካል። የተለያዩ ቦታም ይወስደናል። ለሁሉም በመንደርደሪያው እነሳለሁ። የ32 ዓመቱ ልዑል አልጋወራሽ መሐመድ ቢን ሳልማን በአንዳንድ ወገኖች በጣም ወሳኝና ጠንካራ በተባለ የአመራር ስልጣኑን በሙሉ ጠቅሎ ለመያዝ የሚያስችል አይነተኛ ኢኮኖሚና የማህበራዊ ለውጥ ፕሮግራም ካሁን ቀደም ታይቶ የማይታወቅ የተባለ እርምጃ ወስደዋል። የሳውዲው ጠቅላይ አቃቢ ሕግ በትላንትና ዕለት ይፋ እንዳደረጉት እስካሁን 200 ሰዎች ታስረዋል። ልዑላን፣ ሚኒስትሮችና በጣም ታዋቂ የንግድ ሰዎችን፣ ቢሊዮነሮችና ሚሊዮነሮችንም ይጨምራል። ይህ እርምጃ የተለያዩ ገጾች አሉት። አንድንታውም ግዙፍና በእርግጠኝነትም ሁሉን ከወዲሁ የሚመጣው መናገር የማይቻል የሚመስል ነው። የተናጥል ገጾች ገለጥ ገለጥ እያደረግን ለመረዳት እንሞክራለን። ሀገር ውስጥ የኃይል ሚዛን ትንቅንቅ መኖሩ ይነገራል። በመካከለኛው ምስራቅ ፖለቲካና ኢኮኖሚ ላይ የሚኖረው አንድምታ፣ የነዳጅ ዘይትና ዓለም አቀፍ ገበያ፣ አለፍ ብለን ደግሞ በአድማጮቻችን የተለየ ትኩረት የሚሰጠውን የኢትዮጵያ ተወላጅነት ያላቸውን የሳውዲ ቱጃር ከታታሪዎቹ አንዱ ናቸውና ሼክ መሐመድ አላሙዲን በኢትዮጵያ ኢኮኖሚ ላይ ይህ እርምጃ ሊወስድ የሚችለውን አንድምታ እንመረምራለን። እስኪ ምን ሆነ ከሚለው እንነሳ። ዶክተር ሽመልስ የፖለቲካውን ጉዳይ እናስቀድምና በአገር ውስጥ የኃይል ሚዛን ትንቅንቁን ጨምሮ ለሳውዲ ምን ማለት ነው ይሄ እርምጃ?
እሺ፣ አመሰግናለሁ አቶ አሉላ። እንዳልከው ዘመናዊ የሳውዲ ታሪክ ውስጥ በቅርቡ ታሪካቸው አሁን ያለው ነገር ያልተለመደ ነው እና እጅግ መሰረታዊ የሆኑ ለውጦችን ሊያመጡ የሚችሉ እርምጃዎችን በጣም ወጣት በሆነ ሰው እየተወሰደ ነው። አልጋ ወራሽ የሆነው የ32 እድሜ መሐመድ ቢን ሰልማን እየወሰዳቸው ያላቸው እርምጃዎች እንግዲህ በተለያዩ ሰዎች የተለያየ ምልከታ አላቸው። አንዳንዱ ሪፎርም ወይም ደግሞ የአገሪቷን መሰረታዊ ኢኮኖሚ እና የማህበራዊ ሕይወት ለመለወጥ የታሰበ እርምጃ አካል ተደርጎ ነው የሚታየው። ሌሎቹ ደግሞ ስልጣንን በእጁ ጠቅልሎ ለመያዝ የሚያደርገው አንድ አካል አድርገው ይመለከቱታል። ስለዚህ በእነኚህ በሁለት ተቃራኒ ሀሳቦች ውስጥ ነው እየተተነተነ ያለው። ነገሩ ግን የሚመስለው በአንድ ተመሳሳይ ሁኔታ ሁለቱም ፖሊሲዎች እያካሄደ ያለ ይመስላል። ምክንያቱም አሁን ባለፈው ቅዳሜ ያደረገው የጸረ ሙስና እርምጃ ለዛም ተብሎ የተቋቋመ ኮሚቴ አለ፣ አባቱ ያቋቋሙ የዛ ኮሚቴ መሪ ነው እና ያንን የጸረ ሙስና እርምጃ በመውሰድ ወደ 208 ነበሩ መጀመሪያ ላይ፣ 7 ነጻ ሆነው አንድ መረጃ የለም ተብሎ ሲታሰሩ ትልልቅ ሰዎች አሉበት እንዳልከው። የሚያሳየው ምንድን ነው? ይሄ በተወሰነ ደረጃ የሙስና ተንሰራፍቶ የነበረው ሳውዲ ተንሰራፍቶ የነበረው ሙስና ለማስወገድ የሚደረግ ጥረት እንደሆነ ነው እና እስካሁን ድረስ እንግዲህ ወደ 100 ቢሊዮን ዳላር ተዘርፏል ነው የሚባለው። ግን እስከ 800 ቢሊዮን ዳላር ሊያድግ እንደሚችል ነው እና የጸረ ሙስና ትግል የሚባለው ነገር እውነታነት አለው። ግን ያ የጸረ ሙስናው ትግል ሌሎች ፖለቲካዊ ጠቀሜታዎችም አሉት። አንደኛው ፖለቲካዊ ጠቀሜታ ምንድን ነው? ፖሊሲን የሚቃወሙ ብቻ ሳይሆን የወጣቱን መስፍን ስልጣን ሊቀናቀሉ ይችላሉ የሚባሉ ሰዎችን ማስወገጃ አድርጎ የሚወሰድ
የቀደመውን የኃይል አሰላለፍ መለወጥ የሚያስችልም ተደርጎ ተወስዷል።
አዎ፣ እየለወጠ ነው። እንግዲህ ከዚህ በፊትም ኦልሬዲ ጀምሮታል። እሱ አልጋ ወራሽ ከመሆኑ በፊት የዋና አልጋ ወራሽ የነበረው መሐመድ ቢን ናይፍ የሚባለው ለመንግስት ቀረብ ይሄድ የነበረው ሰው በአባቱ ተወግዷል። መጀመሪያ አልጋ ወራሽ ነበረ። ከዛ በኋላ አልጋ ወራሽነቱ ስልጣን ተነስቶ አሁን ልጅ ቡክስ መሐመድ ቢን ሰልማን የሚባለው ነው ያደረገው እና በተከታታይ በተደረጉ ውሳኔዎች ተቀናቃኝ ናቸው የሚባሉ ሰዎችም እያስወገዱ ነው የመጣው፣ እሱም አባቱም እና ይሄኛውንም በዛ መልክ ማየት ይቻላል። ስለዚህ የኃይልም የመጠቅለል እርምጃም ምልክት አለው። እንደገና ደግሞ ሙስናንም ሲሪየስሊ ለመዋጋት የሚደረግም ጥረት ነው። ሁለቱም አድርጎ ነው እያካሄድ ያለው በተመሳሳይ
መልካም የርምጃውን ግዙፍነትና ሊያመጣም ይችላቸውን ለውጦች በዝርዝር እንመለከታለን። በአንድ ወገን የተሐድሶ ሙስናን መዋጋት የሚያስችል የለውጥ እርምጃ፣ በሌላ በኩል ደግሞ ስልጣንን በሙሉ ተቀብሎ ለመያዝም የተሻለ ሁኔታን ለመፍጠር ወጣቱ ሉላ አርጋውራሽ የወሰዱት እርምጃ በትይዩ የሚታይ መሆኑን አስረድተዋል ዶክተር ሽመልስ። ወደ ዶክተር ዳንኤል ሻገር ፈጥኖ የሚመጣው ሌላው ጥያቄ በመጣኔ ሀብት ላይ የሚኖረው አንድምታ ነው። አንድም ታላቋ የነዳጅ አምራች ሀገር እንደመሆና በነዳጅ ገበያ ላይ ሊፈጠር የሚችለውን ሁኔታ ዓለምን በሙሉ የሚመለከት ስለሆነ የዓለም ገበያ ላይ ሊያሳድር የሚችለው ተጽዕኖ አሉታዊም ይሁን አዎንታዊ የሁሉም ቀልብ ገዝቷል። ሌሎች የንግድ እንቅስቃሴዎችንም በንስ አህጉሩ ያሉ የፖለቲካ ሽኩቻዎች የሱኒና የሺያ ብሔሮች የጠለቀ ስር የሰደደ ሽኩቻ ኢራንን ጨምሮ ሁኔታዎችን ወዴት ሊወስድ ይችላል የሚለው አሳሳቢነት አለውና እንዲህ ያሉ አይነተኛ የተባሉ ለውጦች ሲመጡ ኢኮኖሚው ላይ የሚያፈሱት ወይም ሊያመጡ የሚችሉት ለውጦች አብሮ ይታያልና በጥቅሉ ምን አይነት ሁኔታዎች ከግምት መግባት አለባቸው? ምንስ ሊያስከትል ይችላል ይላሉ? አሁንም በዚያው ንዑስ አህጉሩ አካባቢ ካለው ይነሱና ዶክተር ዳን።
እሺ አመሰግናለሁ። ጥሩ ነው። ንዑስ አንቀጾቹን አሳሳቢ የሆኑትን ጠቅሳል። ለምሳሌ ዘይት፣ ሳውዲ አረቢያ ቀደም ብሎ በዘይት ላይ ብቻ ኢኮኖሚዋ እንዳተኩር አንዳንድ ነገሮች ጀምራለች እና ለዛ ገንዘብ ያስፈልጋል። ስለዚህ ነው አሁን ወደ ገንዘብ ወደዚህ ወደ ተለያዩ መንገዶች ሄዱት ገንዘቡን ለመሰብሰብና ወደሚፈልጉት ፕሮግራም ላይ ለማዋል ይመስለኛል። አንዱ እሱ ነው። ኢትዮጵያ ሙስት ሩዝ ለማብቀል ወደ ጋምቤላ በሚድሮክ በኩል የጀመሩት ነው። ሌላው ዶክተር ሽመልስ በደንብ እንደተናገረው የእድሜ ልዩነት አለ። አሁን እያረጁ ነው የቀድሞቹ መሪዎች፣ ወጣቶቹ ደግሞ አሁን ስልጣን እየፈለጉ ነው። እሱን ነው የምናየው። ከዛ ጠለቅ ብሎ የሳውዲ አረቢያን ንጉሳዊ አስተዳደር ይቀይራል ብሎ መገመት አይቻልም። እሱን አያደርጉም። በአንድ በኩል ሃይማኖት ጠባቂዎች ናቸው። ስለዚህ ያንን ቀይረው ወደ ሌላ ሄዳሉ ማለት አይቻልም። ሌላው በደንብ አድርገህ እንደተናገርከው የየመን ጉዳይ ነው። የየመን ጉዳይ በጣም አስጊ ነው። መሳሪያ ይፈልጋሉ። አሁን በቅርቡም ገብተዋል ከአሜሪካን ያን ጦርነት መቋቋም ይፈልጋሉ። ጎረቤት ሀገሮችንም ጋብዘዋል። ኤርትራ እዛ ውስጥ ተሳታፊ ነች። ከዛ ቀጥሎም ከታር አለች። ከታር የከታር ብቅ ብቅ ማለት ሳውዲዎቹን ያሰጋ ይመስላል። እነዚህ ሁሉ በዛ አካባቢ ከፍተኛ የመሳሪያ ክምችት ፈጥረዋል። ከዛም ውሃውን ተሻግረ ወደዚህ ወደ አፍሪካ ቀንድ ስታይ ሰፊ ሰፊ ትርምስ አለ። ሰፊ የመሳሪያ ክምችት አለ። ይሄ በጣም አስጊ ነው። ለህዝቡም አስጊ ነው። የመንን አሁን መልሶ ማቋቋም በጣም አዳጋች ነው። የመን ረሀብ ላይ ነች። ሰፊ ረሀብ የሚያሳዝን ሁኔታ ተፈጥሯል። እነዚህ ሁሉ መጥፎ ምልክቶች ናቸው ለኢትዮጵያ እና አፍሪካ ቀንድ ላሉ ሀገሮች።
እስኪ ወደ ተጠጋው ሁኔታ በተለይ ደግሞ የንዑስ አህጉሩ አካባቢ ቀድሞውንም ውጥረት የሰፈነበት የፖለቲካ ሁኔታ እንዳይባባስ የሚያሰጋው አለ። ዶክተር ዳንኤል እንደገለጹት በየመን ላይ በተዘዋዋሪ ሳውዲ አረቢያና ኢራን እየተዋጉ ናቸው። ሌሎች የአረብ ሀገሮችን በሳውዲ መሪነት እየተዋጉ ያለበት ሁኔታ ብዙ እልቂት አስከትሏል። መቆሚያውም የማይታወቅ ይመስላል። ምዕራቡን ዓለም አስግቷል። እስኪ እነሱን ለጊዜው ቆም እናድርግና ኢትዮጵያ ጋር እንምጣ። በኢትዮጵያ ኢኮኖሚ ውስጥ የሼክ መሐመድ አላሙዲ በሚድሮክና ሌሎች ተቋሞቻቸው አማካኝነት ያላቸው መጠነ ሰፊ የንግድ እንቅስቃሴ ከፍተኛ ተጽዕኖ ማሳደር የሚችል ነውና በኢትዮጵያ ኢኮኖሚ ላይ ሁኔታዎች አሁን ባሉበት ከቀጠሉ ፈጥኖ የሚታየው ነገር አለ? ምን ሊያመጣ ይችላል? ከኢኮኖሚው እንጀምር። ፖለቲካውንም መነካካቱ አይቀርም። ዶክተር ዳንኤል ሶል አስቀድም ለዚህኛው።
እሺ፣ ከዛሬ 26 ዓመት ጀምሮ ኢትዮጵያ ውስጥ መዋለ ንዋይ ያፈሰሰ ድርጅት ቢኖር ሜድሮክ በመጀመሪያ ደረጃ። ቻይናዎቹም አሁን መጡት እና በተለያዩ ቦታዎች ላይ መዋለ ንዋይ አፍስሰዋል። ሜድሮክ የሼክ አላሙዲ ኩባንያ ነው። አሁን ይሄ ገንዘብ ከተያዘ ኢትዮጵያ ላይ አንድ አይነት ጉዳት ሊያመጣ ይችላል። ለምሳሌ እነዚህ ድርጅቶች ሊያዙ ይችላሉ። መዋለ ንዋይ አላግባብ መጥቶ እዛ ኢትዮጵያ ውስጥ ተቀምጧል ከተባለ ያ እንዲመለስ ስለሚደረግ አንድ አይነት ለውጥ ሊመጣ ይችላል እዛ ከተደረሰ። አለበለዚያ ግን በህጋዊ መንገድ የመጣ ገንዘብ ከሆነ ሊያዘጋጅ አይችልም።
አንድ እዚህ ላይ መገንዘብ ያለብን ምንድን ነው? መዋለ ንዋይ ወደ ኢትዮጵያ በሚመጣበት ጊዜ ይሄ አሁን የመጣው አደጋ ወይም አሳሳቢ ሊሆን ይችላል ለምንድን ነው? በአንድ ካፒታሊስት ላይ ብቻ መመካት ነው መጥፎነቱ። የተለያዩ ካፒታሊስቶች አገንቷም ውስጥ እንዲያድጉ ቢደረግ ኖሮ እንዲህ አይነት አሳሳቢ ሁኔታ ሊመጣ አይችልም። ቻይና አሁን ነው እነሱ መንግስት ባንኮች ናቸው ከዛው ከመንግስት እያመጡ የቻይና ድርጅቶች ኢትዮጵያ ውስጥ ያውላሉ። አሁን እነሱም በህዝብ በኩል ጥሩ ቀባይነት ያላቸው አይመስልም። እና ወደ ሜድሮክ ከሄድን ይሄ ነው። ወደ ሜድሮክ ኢትዮጵያ ውስጥ ያለውን መዋለ ንዋይ ሊያዘጋ ይችላል በሚል ሰው አማካኝነት የመጣ ነው ስለተባለ ያ ችግር ሊፈጥር ይችላል። ይህ ሁሉ መደረግ ያለበት በእርግጥ በህግ መሆን አለበት። ዝም ብሎ መውረስ አይቻልም። ተመርምሮ ከተደረሰበትና ህጋዊ አይደለም ከተባለ በኢትዮጵያ ኢኮኖሚ ላይ ተጽዕኖ ሊያመጣ ይችላል። ሊወረስ ከተባለ ለምሳሌ ይሸጥ ከተባለ ያ ሁሉ ሰራተኛ ሊበተን ይችላል። ያ ሁሉ እንቅስቃሴ እንቅፋት ሊፈጠርበት ይችላል ማለት ነው።
የንግድ እንቅስቃሴዎችንም ሆነ ባንክ አካውንቶች መዘጋት በአሁኑ ሰዓት ገደብ ያለው ይመስላል። 1700 የባንክ መዝገቦች እንዳይንቀሳቀሱ መደረጋቸውን የሳውዲ መንግስት በትላንትናው ዕለት ይፋ አድርጓል። ከሀገር ውጭ ያሉት አካውንቶች ላይ የተወሰዱ እርምጃዎችን የሚያሳይ ሰፊ መረጃ የለም። በቀጥታ ይኖራል የሚለውን ለውጥ ባናውቅም በኢኮኖሚው ላይ የሼህ አላሙዲ መዋለ ንዋይ ከፍተኛ ተጽዕኖ አድራጊ መሆኑ ቅድም ያነሷቸውን ጥያቄዎችን ይበልጥ ገፋ አድርገን እንጠይቅ ያደርጋል። ሌሎች ተከታይ ጥያቄዎች አነሳለሁ። ዶክተር ሽመልስ እርሶ ጋር ልመለስና ፖለቲካውን ወደ አፍሪካ ይልቁንም ደግሞ ወደ ኢትዮጵያ እናምጣው። ኢኮኖሚና ፖለቲካ እጅ ለእጅ ተሳስረው የሚሄድ እንደመሆኑ የምጣኔ ሀብት ተጽዕኖ ፖለቲካውም ላይ የሚያሳድረውን ጫና ካሁን ቀደምም በኢትዮጵያ ሁኔታ አይተናልና በአሁኑ ሰዎች ተይዘዋል ነው እንጂ ፍርድ ያልተሰጠበት እስካሁን ወንጀለኛ መሆናቸውን ማረጋገጫ መንግስት ያላቀረበበት መሆኑን አጽንኦት ሰጥተን ለአድማጮች መግለጽ ያስፈልገናል። ነገር ግን ጥፋተኛ ሆነው ቢገኙ የሚወሰዱ እርምጃዎች እስርን ቢጨምሩ ሌሎች ሁኔታዎችን ቢያስከትሉ ፖለቲካው ላይስ ምን አይነት ተጽዕኖ ሊያሳድር ይችል ይሆን? ዶክተር ሽመልስ።
እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ የፖለቲካዊ ተጽዕኖ ምን ሊሆን ይችላል የሚለው እንግዲህ ቢወሰነው የዚህ ሰዎች መታሰር ምርመራ መጨረሻው ምን ይሆናል በሚለው ላይ ተመስርተን ነው። ምናልባት የተወሰደው ሰዎችን አስሮ ንብረታቸውን አግዶ የባንክ አካውንታቸውን ዘግቶ የጀመረው ስራ የመጀመሪያው ፌዝ ነው ብለውታል። እንግዲህ ይህንን የሚከታተለው ስራ የሚመሩት ሰው እና ሚቀጥ ሌሎች የሚታሰሩ ሰዎች ሊኖሩ ይችላሉ። ሌሎች እንግዲህ የሚዘጉ አካውንቶች ሊኖሩ ይሆናል። በሌላ በኩል ደግሞ የምንሰማው ነገር ምንድን ነው? በእነኝህ በታሰሩ ሰዎች ዘንድ ንግግር እንደተጀመረ የሚያወሩ ዜናዎችም አሉ። ምናልባት እንደተባለው መሰረታዊ የሆነ ለውጥ ሳያመጣ በተወሰነ ድርድር ሊያበቃ የሚችል ነገር ይሆናል አናውቅም እንግዲህ እሱ እና ስለዚህ በትክክል በኢትዮጵያ ላይ የሚኖረው ፖለቲካዊ ተጽዕኖ ምን ይሆናል የሚለውን ለመገመት ለመተንተን አስቸጋሪ የሚያደርግ ነገር ይኖራል። ግን በአጠቃላይ እኔ አሁን የሳውዲ አረቢያ ውስጥ እየተፈጸመ ያለውን ነገር ማየው ከሶስት ነገር ጋር እናገናኘዋለን ብዬ አስባለሁ። አንደኛው በእርግጥ አንደኛው ከታሰሩት ውስጥ ኢትዮጵያዊ ትውልድ ያላቸው መሐመድ አላሙዲ ይገኛሉ። እሳቸው ቅድም ዶክተር ዳንኤልም አንተም እንዳነሳኸው ኢትዮጵያ ውስጥ ቁልፍ የሆኑ ሰው ናቸው። ካለፉት 26 ዓመት በመጨረሻ የደርግ ዘመን ነው እንግዲህ የተጀመረው የእሳቸው ኢትዮጵያ ውስጥ ኢንቨስት ማድረግ እና እንግዲህ በጣም ሀብታም ናቸው። ሳውዲ አረቢያ ውስጥ እንዲያውም ሁለተኛ ሀብታም፣ በአረብ ሀገሮች ደግሞ ሶስተኛ ሀብታም ናቸው። ኢትዮጵያ ውስጥ እንግዲህ ከ70 በላይ ካምፓኒ አላቸው። ከ50 ሺህ ሰራተኛ በላይ ይቀጥራሉ። ከመንግስት ቀጥሎ ትልቁ ቀጣሪ ናቸው። እንደገና ደግሞ ከሀገሪቷ ቁልፍ መሪዎች ከሚባሉት ጋር የቅርብ ግንኙነት አላቸው። እንደገና ደግሞ የኢትዮጵያ ኤሊት የመዝናኛውም፣ የንግዱም፣ የፖለቲካውም፣ የሚሊተሪውም ኤሊት ጋር የቀረበ ግንኙነት ያላቸው ሰው ናቸው እና ጥብቅ መተሳሰር አለ እና ይህም ለብዙ ሀሜት በሩን የከፈተ ነገር ነው። ያልተለመደ ነው እንደዚህ በቢዝነስና በመንግስት መሀል እንደዚህ አይነት የተፈጠረ ቁርኝነት አደጋ ስላለው ስለዚህ የእሳቸው መኖር እንደ አንድ ነገር ነው። ግን ሁለት ትልልቅ ነገሮች ያሉ ይመስለኛል። አንደኛው ትልቁ ነገር ይሄ በአፍሪካ ቀንድ ኢትዮጵያን ጨምሮ፣ ምክንያቱም ኢትዮጵያ ትልቁና በጣም ወሳኝ ሀገር ናት፣ የአረብ ሽኩቻ እየተንጸባረቀ ጅቡቲ ውስጥ፣ በኤርትራ ውስጥ፣ በሶማሌ ውስጥ፣ እንደገና ደግሞ በሶማሌላንድ እነኚህ ተቃራኒ የሆኑ የአረብ ኃይላት በተለይ ሳውዲ አረቢያና ዩናይትድ አረብ ኤምሬት በአንድ በኩል፣ ቀጠርና ቱርክ በሌላ በኩል የሚሻኮቱበት ቦታ ሆኗል እና ያ ነገር ምን ሊፈጥር የሚችል ይችላል የሚለው ነገር ነው ወሳኝ የሚሆነው። አንዱ እሱ ነው። ሁለተኛው ትልቅ ትግል እየተካሄደ ነው ያለው እና ያ ትግል ለምሳሌ ይሄ በኢራንና በሳውዲ አረቢያ ወይም ደግሞ በሺያና በሱኒ እስላም የሚደረግ ትግል በአፍሪካ ውስጥ እንግዲህ እየተንጸባረቀ ነው። አፍሪካ ህዝብ ግን ምንጭባቱን መገነጫ አትሆናለች። ትግሉ እዛ በአረብ ሀገር ብቻ የሚወሰን ሳይሆን ወደ አፍሪካም ይመጣ ነገር ነው እና ያ ትግል ምንድን ነው? በረጅም እይታ ምንድን ነው ሊፈጠር የሚችለው ተጽዕኖ በአፍሪካ ውስጥ በተለይ በአፍሪካ ቀንድ እንደገና ደግሞ በእኛ ሀገር በኢትዮጵያ ውስጥ ሊፈጠር የሚችለው ተጽዕኖ ምን ይሆናል ነው? እንግዲህ በእነኝህ ሁለት ትልልቅ ማዕቀፍ ውስጥ ነው ማየት ያለብን ብዬ አስባለሁ። ምክንያት ተጽዕኖ እሱ ነው፣ ስር የሚሰደው ወሳኝ የሚሆነው እሱ ነው ብዬ አስባለሁ። የአላሙዲን መታሰር እንግዲህ ለምሳሌ ከታሰሩ እና በእርግጥ ከሳውዲ አረቢያ ውጭ ያለው ንብረታቸው ምንም አይሆንም፣ ኢንቨስትመንታቸው አይነካም የሚል ዜና አለ። ለጊዜው እንደዛ ብለን እናስብ እንጂ ምናልባት የጸረ ሙስናው ክትትል ወደዛ መሄድ ይችላል። ከሀገራቸው ወጥቶ ኢንቨስትመንት ባለበት ቦታ በኢትዮጵያ፣ በስዊድን፣ በሌሎችም አካባቢዎች ሊደርስ ይችላል ብዬ አስባለሁ። እስከዛ ድረስ የሚሄድ ከሆነ ማለት ነው ልውሉ አልጋ ወራሹን። እንደዛ ከሆነ ተጽዕኖ ቀላል አይሆንም። ቅድም እንዳልኩት ከአምሳ ሺህ ሰው በላይ ሰራተኛ የሚቀጥሩ ከሰባ በላይ ካምፓኒ ያላቸው የሀገሪቷን መንግስት ደጋፊ መሆናቸው ግልጽ በተደጋጋሚ የሚናገሩ ሰው ምናልባት ብዙዎቹን ደግሞ ሲረዱ የነበሩ ሰው ናቸው እና ያ ሊፈጥር የሚችለው ክፍተት አለ። ቅድም ዶክተር ዳንኤል እንዳሉትም እንደዚህ ከአንድ ሰው ጋር መለጠፍ ሊፈጥረው አደጋ ይሄ ምንድን ነው? አንድ ክሮኒክ ካፒታሊዝም የምንለው አለ። የክሮኒክ ካፒታሊዝም ከስልጣን ጋር ተለጥፎ የሚፈጠር የጥቅም ግንኙነት የኢኮኖሚውንም ይጎዳል። የተወሰኑ ሰዎች ሊጠቅም ይችላል፣ ብዙዎችን ግን የሚጎዳ አካሄድ ነበር እና የዛ ተጽዕኖ እንግዲህ ምናልባት አሁን ልናየው እንችል ይሆናል። እንግዲህ ምርመራው ውጤቱን ይወስነዋል።
መልካም። ይሄ ለሁለታችንም ክፍት ወደሆነ ምናልባትም ወደ ሳውዲ ጉዳይ ነው የምንመለሰው። በጣም አነጋጋሪነት ያለው ግራና ቀኝ የሚያሻማ የሚመስል አንድ ርዕሰ ጉዳይ ላንሳ። ሳውዲ ስር የሰደደ ሃይማኖታዊም ማህበራዊም ያስተሳሰብም አቀማመጧ ተሐድሶን ይጠይቃል ሲባል ዲሞክራሲ አልባ ሀገር መሆኗ፣ ነገር ግን የምዕራቡ ዓለም ሸሪክ ሆና የተተወች ዝም የተባለች ሀገር ተደርጋ ትነሳለች። ለደህንነት አደጋ ደቃኝነቷ እየታወቀም አሁንም ሸሪክነቷና የነዳይ ገበያው እንድትታለፍ ያደረጋት ይመስላል። ሌላው ቀርቶ የ2001 ዓመተ ምህረቱን በዩናይትድ ስቴትስ የደረሰውን የአሸባሪዎች ጥቃት ብንመለከት አብዛኞቹ የሳውዲ ተወላጅነት ያላቸው እንዲሁም ያልተመለሱ ጥያቄዎች ያለበት መሆኑ ይታወቃል። ተሐድሶ አስፈላጊነቱ ጥያቄ በማይገባበት የምዕራቡ ዓለም የሚደግፈው ሆኖ ሳለ አሁን ያለው የወሰዱት ይህ ያልተሄደበት መንገድ የተባለ ከዚህ ቀደም ታይቶ የማይታወቅ እርምጃቸው ሊያስከትል ይችላል ጣጣ ደግሞ በአንጻሩ ስጋት የፈጠረ ይመስላል። በአካባቢው በንሱ ሀገሩ ሊፈጠር የሚችለውን የጸጥታና የመረጋጋት ሁኔታ ከመሰረቱ እንዳያናጋውም ስጋት አለና ከባድ ትልቅ እርምጃ ከመሆኑ አንፃር ይሄን ሚዛን እንዴት ትመለከቱታላችሁ? በአንድ በኩል የሚፈለግ ለውጥ መደረግ ያለበት አለ፣ እሱንም የሚመስል ነገር እየተካሄደም ነው። በሌላ በኩል ደግሞ ይህ እርምጃ በእርግጥ ብቻውን ከለውጥ ማምጣት ጋርም የተያያዘ አለመሆኑ ሌሎች አካባቢዎች ላይ የሚያሳድረው ተጽዕኖ ከማስፈራቱ አንፃር እያነጋገረ ነው እና ዶክተር ዳንኤል እርስዎን ላስቀድም ለዚህኛው ምን ይታያል?
እሺ፣ አመሰግናለሁ። አንድ ከባድ ጥያቄ ነው አሁን ያነሳው። ምንድን ነው የሙስሊም እምነት እና የክርስትና እምነት ሁለቱ ከ15ኛው መቶ ዓመት በኋላ የክርስትና እምነት ተከታዮች መንግስትንና ሃይማኖትን ሲለዩ፣ የሙስሊም ሃይማኖት ተከታዮች መንግስትንና ሃይማኖትን አልለዩም። ስለዚህ እሱን መገንዘብ አለብን። አሁን በሳውዲ አረቢያ ውስጥ መንግስትና ሃይማኖት አንድ ናቸው። ኢራንም ውስጥ መንግስትና ሃይማኖት አንድ ናቸው። እንደውም ሃይማኖት ነው የሚመራው፣ ህገ መንግስቱንም ኢኮኖሚውንም የህብረተሰቡንም ኑሮ ነው የሚመራው። ስለዚህ ሳውዲ አረቢያ ውስጥ አሁን የምናየው ነገር ወደ ዲሞክራሲ ይሄዳል ብሎ መገመት ትክክል አይሆንም። በውስጣቸው የራሳቸው ቅራኔዎች አሏቸው። ሃይማኖቱ ራሱ በውስጡ ክፍፍል አለ። የዛ ክፍፍል ውጤት ምን ይሆናል የሚለው ምን እንደሚሆን ማወቅ አይቻልም። ምክንያቱም ሃይማኖት በጣም የጠነከረ ኃይል ነው በሙስሊም ሀገሮች ውስጥ። ይሄ ምዕራባውያን ካለው አስተሳሰብ በጣም የተለየ ነው። አንዳንድ መሻሻሎችን ለምሳሌ ሴቶቹ መኪና ይንዱ፣ ትምህርት ቤት ይሳተፉ፣ ለፖለቲካ ይወዳደሩ የሚሉ ነገሮች ሊያደርጉ ይችላሉ።
ተጠነኛ ነገሮች ታይተዋል።
ከዛ በላይ መገመት መጠበቅም አይገባም አይቻልም። ምክንያቱም ሃይማኖት ነው የሚመራው። የሙስሊሙን ዓለም የሚመራው ሃይማኖት ነው። ውስጣቸው የምናየው ትንኩሻ ነው። እርስ በርሳቸው ስልጣን ለመያዝም ገንዘብ ለመያዝም ገንዘብ ሲያንሳቸው እንደዚህ ግፊት እናያለን እንጂ የምዕራባውያን ዲሞክራሲ ይመጣል ብሎ መገመት አይቻልም። እሱ በፍጹም ሊመጣ የሚችል ነገር አይመስለኝም። እሱ ነው።
መልካም ዶክተር ሽመልስ በቀደመው ላይ የለውጥ ጅማሬ የምትመስለውን ቅድም ዶክተር ዳንኤል ያነሷት በቅርብ ያደረጓት አለች መጠነኛ ሊሆን ይችላል። በአንጻሩ ደግሞ የአክራሪነት መፈልፈያነቷም ትወነጀላለች ሳውዲ አረቢያ ቀደም ብዬ የጠቀስኩት የ2001ን የዩናይትድ ስቴትስ የሽብር ጥቃት ጨምሮ ዶክተር ዳንኤል ቀደም ብሎ ያነሷቸውንም ጨምሮ እርሶስ እንዴት ይመለከቱታል?
ትክክል ነው። ዶክተር ዳንኤል ካሉት ጋር እስማማለሁ። አሁን ሳውዲ አረቢያ ውስጥ እየተካሄደ ያለው ለውጥ መሰረታዊ በሆነ መንገድ የመንግስትና የህዝብን ግንኙነት ይለውጣል ወይም ደግሞ በዛ ሀገር ውስጥ ዲሞክራቲክ የሆኑ ኢንስቲትዩሽኖች ይገነባሉ ወደሚል ነገር የሚወስድ አለ ምንም ምልክት የለም። ሊሆንም የሚችልበት ጊዜ አይደለም ወደፊት ላሏ ከመጣ። በአሁኑ ሰዓት ግን እንደዛ አይደለም። ስለዚህ ሊሆን የሚችለው ነገር ምንድን ነው? ትንንሽ እነኚህ ኮስሜቲክ የሆኑ ለውጦች አሉ አይደለም? በተለይ ደግሞ የፖለቲካ ስርዓቱን በማናጋ መንገድ እንደገና ደግሞ የአልጋ ወራሹን እና የአባቱን ስልጣን በማናጋ መንገድ የሚመጣ ለውጥ ነው። በሁለት መንገድ ብንመለከተው ለምሳሌ አሁን ዶሜስቲክ የሆነው ቅድም ዶክተር ዳንኤል ማስታወቃል ኮዝሜቲክ ነው ወይም ደግሞ ትንንሽ የሆኑ ለውጦች ናቸው ብንልም፣ በሌላ በኩል ደግሞ ወሳኝ ናቸው የሚባሉ ምልክቶች ይታያሉ። በተለይ ደግሞ አንደኛው ይሄ የሳውዲ ኢኮኖሚ ከነዳጅ ጥገኝነት ለማላቀቅ የሚደረገው ሙከራ በተደጋጋሚ ተናግሮታል አልጋ ወራሹ። ምናልባት ይህም ነገር ሳውዲ ኢኮኖሚ መሰረታዊ በሆነ መንገድ ሊለውጥ ይችላል ተብሎ ነው የሚታሰበው። ይሄ ትልቁ የነዳጅ ካምፓኒ ሳውዲ አራምኮ ለምሳሌ እሱን አሁን ለህዝብ አቅርቦታል። እንደገና ደግሞ $500 ቢሊዮን ወጪ አዲስ ከተማ ሁሉ ለመገንባት ወስነዋል። እነኚህ ለውጦች ቀላል ነገር አይሆኑም። ኢኮኖሚውን መሰረታዊ በሆነ መንገድ ሊለውጠው የሚችልበት እድል ፈጥሯል ማለት ነው። ሌላው ቅድም ካልከው ጋር ማነሳው ዶሜስቲክ የሀገር ውስጥ ጉዳይ ነው፣ ግን እንደገና ደግሞ የኢንተርናሽናል ወይም ደግሞ ከሀገር ውስጥም ተጽዕኖ ይኖረዋል። የሳውዲው አልጋ ወራሽ ከስንት ወር በፊት ባደረገው ንግግር ላይ ሳውዲ አረቢያ ሌሎች ስምምነቶችን የሚቀበል ወይም ደግሞ የማይቃወም ቶለረንት የሆነ እስልምናን ነው መገንባት ያለብን የሚል ንግግር ተናግሯል። እንግዲህ ምንድን ነው የሀገር ገጽታን የመገንባት ስራ አድርጌ ነው ማለት። ምክንያቱም ሳውዲ አረቢያ አሉና ቅድም አንተም እንዳልከው ከዚህ ከአክራሪነት ጋር በጣም የተገናኘ ስም ያላት በአሜሪካ ላይ በደረሰውም ጥቃት ላይ የእነሱ ሰዎች በብዛት ነበሩበት። አፍሪካ ውስጥም እንግዲህ የአክራሪነት መስፋፋትን ስንመለከት ቁልፍ ሚና የሚጫወተው ሀገር ሳውዲ አረቢያ ነው። ስኮላርሽፕ መስጠት፣ መጽሐፎችን በማሳተም ገንዘቦችን ፈንድ በማድረግ ትሪፕሱ መስጊዶችን በተለያዩ ቦታ በመገንባት የራሳቸውን ብራንድ የራሳቸውን አይነት ኢንተርፕሬሽን ትርጉም ያለው እስልምና ነው በዓለም ላይ ያሰራጩት እና ያ ደግሞ ብዙ ቦታ ላይ አደጋ አድርሰዋል የሚል ግምት ስላለ ያንን ኢሜጅ ያንን ስዕል የመቀየር ፍላጎት እንዳላቸው ነው የሚያሳየው። እና በአልጋ ወራሽ መሐመድ ቢን ሳልማን የምትመራዋ የወደፊቷ ሳውዲ አረቢያ በዛ መንገድ ልትቀረጽ ልትቀኝ ትችላለች ያስባል። ሌላው ለውጡ ግን ትልቁ ነገር ሳውዲዎች ይህን የሚያደርጉት የሀገር ውስጥ ጥያቄ ለመመለስ ብቻ አይመስለኝም። ማለት ኢኮኖሚ ወይም ደግሞ የገጽታ ግንባታ ብቻ ሳይሆን ወይም የሀይል የስልጣን ሽግሽግ ስራ ብቻ ሳይሆን ትልቅ በአካባቢ ያላትን የበላይም ስረግጦ ለማስቀመጥ ወይም ደግሞ በጠንካራ መሰረትን ላይ ለመገንባት የሚደረግ ትግል ነው። ያ ማለት ምንድን ነው? በአካባቢው ካሉ ሌሎች ኃይሎች ጋር እንድትላተም የሚያደርግ ፖሊሲ ነው የሚሆነው። አንደኛው በተወሰነ ደረጃ ከካታር ጋር የሚደረገው ትግል የዛ መገለጫ ነው። ካታርን በእነሱ ስር ማስገባት ተሞክሮ እምቢ ሲል አሁን አስወግደዋታል ካታርን። ስለዚህ አለ። ያም ደግሞ በአፍሪካ ውስጥ ሁሉ ታይተዋል። ካታሮች እና ሳውዲዎች ሶማሌ ውስጥ ክረንት አለ፣ ሽኩቻ አላቸው። እዛ ደግሞ ጅቡቲ ሽኩቻ አለ፣ ኤርትራ ላይም ነበረ። ካታር አሁን በቅርቡ ጊዜ ኢትዮጵያ ውስጥ የአልጀዚራ ብራንች ሁሉ ከፍተዋል። ኢትዮጵያ ደግሞ ከሳውዲ ጋር የቀረበ ግንኙነት አላት እና ያ ሽኩቻ አለ፣ የዛ መገለጫም ነው። ግን ዋን ከኢራን ጋር ያለው ትግል ነው እና የሀገር ውስጥም የውጭም ምልክቶችን የሚያሳይ ትግል እየተካሄደ ነው ያለው እና ኢኮኖሚያዊም ፖለቲካዊም ስትራቴጂካዊም ባህሪያት አሉት፣ ይንጸባረቃል።
በርካታ ሁኔታዎች የሚታዩበት ገና በሂደት ላይ ያለ ደጋግመንም እንድናነሳው የሚመለከት ልዑላን ሚኒስትሮችና ቱባ ትጃሮችን ጨምሮ 208 ታዋቂ ሰዎች የተያዙበትን የ32 ዓመቱ የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ታይቶ የማይታወቅ የተባለ እርምጃና መልከ ብዙ አንድምታዎችን ለመረምረው ሙያዊ ትንታኔያችሁ ዶክተር ዳንኤል ተፈራ፣ ዶክተር ሽመልስ ቡንሳ መልሼ እንደማገኛችሁ ተስፋ አደርጋለሁ። ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እናመሰግናለሁ።